በቤንሻንጉል ጉሙዝ ካማሺ ከተማ የሚኖሩ የኦሮሞ ተወላጆች የትራንስፖርት እጥረትና የኑሮ ውድነት እንደገጠማቸው ተናገሩ ሲል ይንደረድራል። በአካባቢው የሚገኘው የማዝዣ ማዕከል በበኩሉ የጸጥታ ሁኔታው እየተሻሻለ በመምጣቱ ችግሮቹ ከዘላቂ ሰላም መስፈን ጋር የሚፈቱ ይሆናሉ ነው ያለው። በአካባቢው የሚኖሩ የሁለቱም ብሔር ተወላጆች እርቅ እንዲፈጥሩ እየተሰራ መሆኑን የአካባቢው የማዝዣ ማዕከል አዛዡ ተናግረዋል ሲል ናኮር መልካ ከነቀምቴ ተከታዩን አድርሶናል።
በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የሚኖሩ የኦሮሞ ብሔር ተወላጆች ሆኑ የተሻለ ምርመራና ሕክምና ወደ ተሻለ ሕክምና ተቋም ወረቀት የተጻፈላቸው ነፍሰ ጡር እናቶች በትራንስፖርት እጥረት ምክንያት መሄድና አገልግሎት ማግኘት ባለመቻላቸው ተስፋ መቁረጥ ውስጥ እየገቡ መሆናቸውን ተናግረዋል። ወይዘሮ ቢጂጌ የስምንት ወር ነፍሰ ጡር መሆናቸውን ይናገራሉ። የቅድመ ወሊድ አገልግሎት ያገኙ የነበሩት በካማሺ ከተማ ጤና ጣቢያ መሆኑን ገልጸዋል። ወደ ነጆ አጠቃላይ ሆስፒታል ሄደው የተሻለ ምርመራ እንዲያደርጉ የከተማው ጤና ጣቢያ ሐኪም ወረቀት ቢጽፍላቸውም መሄድ አለመቻላቸውንና ለተመሳሳይ ችግር የተጋለጡ ሌሎችም ነፍሰ ጡር እናቶች መኖራቸውን ተናግረዋል። ችግሩ እንዲቀረፍ ማንኛውንም የትራንስፖርት አማራጭ በማመቻቸት ለምርመራና ለሕክምና መሄድ እንዲችሉ ቢጠይቁም ሰሚ አለማግኘታቸውን ለአሜሪካ ድምጽ ተናግረዋል።
ደም ግፊት ስላለባት ወደ ተሻለ ምርመራ ትሄድ ብለው ነው የጻፉልኝ። እኛ በቂ መሳሪያ የለንም። የህፃኑን አቀማመጥ የሚያይ ባለሙያ የለም። ምንም ልናደርግላችሁ አንችልም፣ ሂዱ ብለው ወረቀት ጻፉልን። ትራንስፖርት ባለመኖሩም የሚተባበረንም አካል ስላላገኘን ለመቅረት ተገደናል። ሌላ ምን ማድረግ እንችላለን?
ወይዘሮ ቢጂጌ በቤኒሻንጉልና ኦሮሞ ተወላጆች መካከል ከወራት በፊት ተፈጥሮ በነበረው ግጭት ከገጠር ቀበሌ ሸሽተው በካማሺ ከተማ በወላጆቻቸው ቤት ከአራት ዓመት ህፃን ልጃቸው ጋር ተጠልለው እንደሚገኙ ተናግረዋል። በወቅቱ በነበረው የጸጥታ ስጋት ባለቤታቸው ሸሽቶ በዛው እንዳልተመለሰም ገልጸዋል። በማህፀናቸው ያለው ህፃን እጣ ፈንታ ብቻ ሳይሆን የተከሰተው የኑሮ ውድነትም እንደሚያሳስባቸው ገልጸዋል። አንድ ኪሎ ቡና በ300 ብር፣ ጨው በ120 ብር እና አንድ ኪሎ ጤፍ እስከ 45 ብር እየገዙ መሆናቸውን ተናግረዋል። ሌላው ስሙ ጅራታ ነገሰ እንደሚባል የነገረኝ ግለሰብ በትራንስፖርት እጥረት ምክንያት በተከሰተው የኑሮ ውድነት ሰዎች እየተጎዱ መሆኑን ለአሜሪካ ድምጽ ሬዲዮ ተናግሯል። መንግስት ሰራተኛ መሆኑን ተናግሮ ከባለፉት 5 ወራት መካከል የ3 ወራት ደሞዝን አለማግኘቱንም ገልጿል። ይህ ደግሞ ከቁሳቁሶች እና መሰረታዊ ፍጆታዎች ዋጋ መናር ጋር ተዳምሮ የኑሮ ውድነቱን የከፋ እንዳደረገበት ተናግሯል። ምንም አይነት ገቢ የሌላቸው ሰዎች ደግሞ ለከፋ ችግርና ረሃብ እየተጋለጡ መሆናቸውንም ገልጿል።
አሁን የጸጥታ ሁኔታ በተወሰነ መልኩ ተሻሽሏል። ሰው አይሞትም አይጎዳምም። አሁን ሰው እየተጎዳ ያለው ከአዝቤዛ እጥረትና ዋጋ መናር ጋር ነው። አንድ ኪሎ ጤፍ 45 ብር፣ ሳሙና 40 ብር ነው። ቡና 300 ብር ይሸጣል። ሰው አሁን በረሃብ እየተጎዳ ነው። ለጊዜው ያለው አንድ ሱቅ ነው። መከራከር የለም፣ በተባልከው ዋጋ መግዛት ነው። ነገር ግን አቅም የሌለው ብዙ ሰው አለ።
ከኑሮ ውድነቱ በተጨማሪም በአካባቢው የአስቸኳይ ጊዜ አዋጅ ቢታወጅም ወንጀል ፈጽሟል ተብለው ከሚጠረጠሩ ግለሰቦች መካከል ቁጥጥር ስር ያልዋሉ በመኖራቸው ለነገም ስጋት ተጋርጦብናል ይላል። ከዚህም የተነሳ ብዙ ሰዎች የትራንስፖርት አገልግሎት ባለመኖሩ ረዥም የእግር ጉዞ በማድረግ በጫካ ውስጥ አቆራርጠው ወደ ነጆ፣ ቢላ እና ሌሎችም የምዕራብ ወለጋ ከተሞች ለመሸሽ መገደዳቸውን ተናግሯል። ትናንትና ማታ እሱና 210 የሚደርሱ ሌሎች ግለሰቦች ወደ ኦሮሚያ ክልል መሻገራቸውንም ተናግሯል።
ህጻናትና አቅመ ደካሞች ብቻ ናቸው መንቀሳቀስ ያልቻሉት። ኑሮ መሮናል። እኔና ሌሎችም ሰዎች በጫካ ውስጥ አድርገን ወደ ነጆ ወይም ቢላ የ8 ሰዓት የእግር ጉዞ አድርገን ልንወጣ ነው።
መንገድ የሚመሯቸው የአካባቢው 4 ተወላጆች ሲሆኑ ከእያንዳንዳቸው ከ200 ብር እስከ 500 ብር እንደተቀበሉ ተናግሯል። በአካባቢው ማዘዣ ማዕከል የተመደቡ መከላከያ ሰራዊት አባላት እንዳይመልሷቸው ጥንቃቄ ተደርጎ የ8 ሰዓት የእግር ጉዞ ካደረጉ በኋላ ወጅር መጄ ተፈናቃዮች መጠለያ መድረሳቸውን አጫውቶኛል።
እያንዳንዳችንን 300 ብር አስከፍለው በጫካ ውስጥ አቆራርጦ ወደ ዋናው መንገድ አውጥተውን ተመለሱ። የስምንት ሰዓት የእግር ጉዞ ካደረግን በኋላ ነው ወደ መንገድ የወጣ ነው።
የካማሺ ዞን አስተዳዳሪ አቶ ገልቢ ጎላሳስ ስለ ጉዳዩ ማብራሪያ እንዲሰጡኝ በስልክ ጠይቄያቸው ለዛሬ ጠዋት ከቀጠሩኝ በኋላ ስልካቸው ከአገልግሎት መስጫ ውጪ የሚል መልእክት ብቻ ነው የሚመልሰው። በሌላ በኩል ግን በአካባቢው ተከስቶ የነበረው አለመረጋጋት የአስቸኳይ ጊዜ አዋጁ ባለፈው 3 ሳምንት ከታወጀ በኋላ አንጻራዊ መረጋጋት እየታየ ነው ሲሉ የምዕራብ ቀጠና ማዘዣ ማዕከል አዛዥ ኮሚሽነር ሰይፈዲን ሃሩን ገልጸውልኛል።
አሁን ምንም አይነት የጸጥታ ስጋት የለም። ኮንፈረንስ ተካሂዶ እርቅ ተካሂዶ የገዳ አባቶች፣ ማግሌዎች እንዲሁም ወጣቶች በተሰበሰቡበት ቦታ በባህላዊ መንገድ እርቅ መካሄድ አለበት ብለን ተግባብተናል።
የአካባቢው ኦሮሞ ተወላጆች ከጉሙዝ ብሔረሰብ ጋር ለዘመናት አብረው የኖሩ በመሆኑ ተፈጥሮ የነበረውን ግጭት በእርቅ የሚፈቱበት ሁኔታ ላይ ከሀገር ሽማግሌዎች ጋር እየሰራን ነው ብለዋል። ይህም በዚሁ ጥር ወር ውስጥ ተግባራዊ እንዲሆን እየጣሩ መሆናቸውን ተናግረዋል። የትራንስፖርት አገልግሎት እጥረትና የኑሮ ውድነቱም የመጣው ግጭቱን ተከትሎ በመሆኑ የአካባቢው አመራር ከህብረተሰቡ ጋር በመወያየት ችግሩን ለመቅረፍ እየተሰራ ነው ብለዋል። አሁንም ግጭት ሊነሳ ይችላል ብለው በማሰብና የኑሮ ውድነቱን ሸሽተው ብዙ ሰዎች ወደ ኦሮሚያ ክልል የእግር ጉዞ እያደረጉ እየገቡ መሆኑንም መንግስት የሚያውቅ መሆኑን ተናግረዋል።
አዎ፣ ይህ ነገር አለ። ሆኖም ለሁሉም ነገር ትዕግስት አስፈላጊ ነው። ወጣቱም ይሁን ማንም ታግሶ የተሻለውን ጊዜ መጠበቅ አለበት።
የወንጀል ተጠርጣሪዎችን የማጋለጡ ስራ ተጠናክሮ ቀጥሏል ያሉት ኮሚሽነሩ እስካሁን መሳሪያ እንደያዘ በቁጥጥር ስር የዋለን ጨምሮ ከ20 በላይ ተጠርጣሪዎች በካማሺ ከተማ ተይዘው ምርመራ እየተደረገባቸው መሆኑን ገልጸዋል። ቀደም ሲል ያነጋገርኳቸው የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ አቶ በዙ አግቤካ በካማሺ የሚገኙ የኦሮሞ ተወላጆች ከአካባቢው ህብረተሰብ ጋር ተዋልደው ለዘመናት አብረው የኖሩ በመሆናቸው በተቻለ መጠን ግጭቶች በእርቅ እንዲፈቱና አካባቢው ተረጋግቶ ወደ ቀድሞ ሰላሙ እንዲመለስ ሁለቱም ክልሎች አብረው እንደሚሰሩ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ ናኮር መልካ ከነቀምቴ።